Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድረገውም እዚህ ጋቢና አብራኛለች።
ሰላም፣ እንደምናመሻችሁ። በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ።
የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግስት ስልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ሰኞ ዕለት ያወጣው መግለጫ በሀገሪቱ ያለውን ሁኔታ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው ሲሉ የተቃዋሚ ፓርቲው መሪው አቶ ገብሩ አስራት ተናገሩ።
ዋናዎቹን ችግሮች ትተው እንደተለመደው በዚህ በግራይ ሰሳቢነት በብቻ አስተዳደር እነዚህ ውጤቶች ናቸው መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርዓቱ አካሄድ ከዲሞክራሲ እጦት ከፍትህ እጦት ከነጻነት እጦት ነው እየተነሳ ያለው እና ከዚህ ጋር ጭራሽ የሚቀራረብ መፍትሄም ያመጣ አይመስለኝም።
ውይይቱ እናቀርባለን። በሌላ ዜና ደግሞ በሪዮ ኦሊምፒክስ የተሳተፈው ኢትዮጵያ ብሔራዊ ቡድን ወደ ሀገሩ ተመልሶ የደመቀ አቀባበል ተደርጎለታል።
ፈይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ውድድሮች አሸናፊ የሆነ የተሻለ ውጤት ያለውም በተደጋጋሚ ሀገርን ሞክሎ የተወዳደረ አትሌት ነው።
በሪዮ ኦሎምፒክስ የተገኙ ውጤቶችን አስመልክቶ ቀነኒሳ በቀለን አነጋግረናል።
ውጤቱ ምን አስደሳች አይደለም።
በዋና ውድድር የተካፈለው ሮቤል ኪሮስን አስታወሳቸው አግኝተ ነው። ወጣቶችን ዋና ለማሰልጠን የህዝብ ገንዘብ ድጋፍ በድረገጽ እያሰባሰበ እንደሆነ ነግሮናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ቱርክ ውስጥ ስለተካሄደው የመፈንቅለ መንግስት ሙከራ ዩናይትድ ስቴትስ ቀድማ ያወቀችው ምንም አይነት መረጃ እንደሌለ የገለጹት ምክትል ፕሬዚዳንት ጆ ባይደን ይህን አይነቱን ክህደት ከወታደሩ የሚጠበቅ እንዳልሆነም ተናገሩ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ይህን የገለጹት ከቱርኩ ጠቅላይ ሚኒስትር ቢናሊ ኢልድሪም ጋር አንካራ ውስጥ ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ላይ ነው። ቱርክ ለምታካሄደው ዲሞክራሲያዊ ግንባታ አጋዥ የሚሆን ማንኛውንም እርዳታ ዩናይትድ ስቴትስም እንደምታደርግ ባይደን በዚህ አጋጣሚ ተናግረዋል። የሞዛምቢክ ተቃዋሚ ኃይሎች በሀገሪቱ ሁለቱ የጤና ተቋማት ላይ ጥቃት አደረሱ። የጥቃቱ መነሻ የተጀመረው የሰላም ድርድር አጣብቂኝ ውስጥ በመግባቱ ሲሆን በዚህ የተነሳም 100,000 የገጠሪቱ ሞዛምቢክ ነዋሪዎች ተጎጂ ሆነዋል። የሕክምና ተቋማቱ መመዝበርና መጠቃት መድኃኒትና እንክብካቤ የሚያስፈልጋቸውን በርካታ ህሙማን ለጉዳት ዳርጓል። ይህን ጥቃት ያካሄደው ተቃዋሚው የናሙኒ ፓርቲ ከሌሎች ታጣቂዎች ጋር በመመካከር መሆኑን ያጋለጠው የመብት ተከራካሪ ቡድን ሁማን ራይትስ ዎች በአሁኑ ወቅት ማዕከላዊ ሞዛምቢክ ውስጥ ለሚገኙት ሁለት ከተሞች ለሞሩባላና ለሞፒያ ይቀርብ የነበረው መድኃኒት ሊቋረጥና በተቃዋሚዎቹ ሊያዝ ይችላል ብሏል። ኢጣሊያ ውስጥ በሀገሪቱ አቆጣጠር ከሌሊቱ 9 ሰዓት በኋላ በደረሰ ኃይለኛ ርዕደ መሬት በሶስት ከተሞች ላይ ከፍተኛ ውድመት መድረሱ ተገለጸ። በሀገሪቱ የመገናኛ ብዙሀን የተሰጠ ይፋዊ የሆነ አሃዝ መሰረት ህጻናትን ጨምሮ 73 ሰዎች ሞተዋል። የዩናይትድ ስቴትስ የከርሰ ምድር አጥኚዎች ከደቡባዊ ምስራቅ ኖርቺያና ከተማ 10 ኪሎ ሜትር ርቀት ላይ በደረሰውን ርዕደ ምድር በሬክተር መለኪያ 6.2 መዝግበውታል። ንዝረቱ 150 ኪሎ ሜትር ርቃ ያለችውን ዋና ከተማ ሮምን ጨምሮ ኡምብሪያ ከተማ ድረስ ተሰምቷል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግሥት ሥልጣንን ለግል ጥቅም የማዋል አሰራር ህዝቡን እንዳስመረረ ሰኞ ዕለት ያወጣው መግለጫ አትቷል። በሀገሪቱ ያለውን ሁኔታ ታዲያ ይሄ በጠባብና በተለመደ ሁኔታ የተመለከተ ነው ሲሉ የተቃዋሚ ፓርቲ መሪው አቶ ገብሩ አስራት ተናግረዋል። የመድረክና አረና ትግራይ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ገብሩ በዛሬው ዕለት ለአሜሪካ ድምፅ ሬዲዮ እንደገለጹት የስራ አስፈጻሚው መግለጫ በሀገሪቱ በተለያዩ ሰላማዊ ሰልፎች የተነሱትን ጥያቄዎች መልስ የሰጠ አይደለም ብለዋል። እስክንድር ፍሬው ነው ያነጋገራቸው።
የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን መግለጫ ያወጣው ከነሐሴ 10 እስከ 15 ካካሄደው መደበኛ ስብሰባ በኋላ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያነት መዋሉ እንደሆነ ጠቅሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል መግለጫው። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል። በዚህ መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ ርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው ርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው። ስራ አስፈጻሚ ኮሚቴው በዚህ ረገድ ከራሱ ጀምሮ ጠባብነትንና ትምክተኝነትን እንዲሁም የጥገኝነት ተግባራትን በጥብቅ በመታገል ይህ አዝማሚያ እንዲገታ ለማድረግ የሚያስችሉ ዝርዝር እቅዶችን ማዘጋጀቱን ገልጿል። መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባለ አኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ሲልም አስታውቋል። መግለጫውን እንዴት እንደተረዱት እንዲገልጹልኝ የቀድሞውን የኢህአዴግና የመንግስት ከፍተኛ ባለስልጣን የአሁኑን የተቃዋሚ አመራር አቶ ገብሩ አስራትን አነጋግሬያለሁ። እርሳቸው እንዳሉት የስራ አስፈጻሚ ኮሚቴው መግለጫ በአገሪቱ ያለውን ችግር እጅግ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው። ገዢው ፓርቲ ስለ ችግሮቹና ለመፍታት ስለመነሳቱ በዚህ መግለጫ የጠቀሰው ከዚህ በፊት ከተናገረውም ያነሰ ነው ባይ ናቸው አቶ ገብሩ። እርሳቸው እንዳሉት የገዢው ፓርቲ አመራሮች ከዚህ ቀደም ባደረጉት ስብሰባ ያለውን ችግር ካሁኑ ጠንከር ባለ ሁኔታ ለመግለጽ ሞክረው ነበር። ያሁኑ ግን እርሳቸው እንዳብራሩት ከበፊቱም ያነሰ ነው። መግለጫው በአገሪቱ እየተካሄዱ ባሉ የተቃውሞ እንቅስቃሴዎች ለተነሱ ጥያቄዎችም ምላሽ አልሰጠም ይላሉ።
ዋና ጥያቄዎች ህዝቡ ያነሳሉ ጥያቄዎች ጭራሽም አልነኩም። እኔ የጠበቁት ምን ነበር እንግዲህ ህዝቡ በግልጽ አሁን ያቀረበው ዲሞክራሲ የለም፣ ነጻነት የለም፣ ፍትህ የለም፣ ምርጫም ነጻና ፍትሃዊ አልነበረም የሚል በግልጽ አቅርቧል። እንዲያውም ይሄ በቃሉ ሲናገር በሌላ በኩል በእጁም እጁን አጣምሮ እስር ቤት ነው ያለ ነው፣ ነጻነት የለንም የሚል ያሉ እንቅስቃሴዎች ሁሉ መገለጫ ሆኗል። ስለዚህ ይሄ በሆነበት ሁኔታ ነው የጠበቁት እነዚህን ነገሮች ህዝቡ የሚያነሳቸውን መሰረታዊ ነገሮች ያነሳሉ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ግራይ ሰብሳቢነት ምናምን የሚለው 15 ዓመት እንቅስቃሴያቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታየኝም።
እዚህ ላይ ግን አቶ ገብሩ ህዝቡን በተመለከተም የገለጹት አለ። ለዚህ ውሳኔያችን መነሻ ሆኖናል የሚል አባባል ተጠቅመዋል እና ይሄን እንዴት ያዩታል እርስዎ?
ታዲያ ይሄን ብለዋል። ግን ህዝቡ እኮ እያነሳ ያለው እነሱ ከሚያነሱት የዘለለ ነው ማለት ከፍ ያለ ጉዳይ ነው። ነጻነት አጥተናል፣ ፍትህ አጥተናል፣ የህግ የበላይነት እየተከበረ አይደለም፣ ዲሞክራሲ የለም፣ የተመረጫችሁት በውሸት ነው፣ ስለዚህ እንደገና ይሄን ነገር መስተካከል አለበት የሚለው ነገር ነው የተነሳ። አሁን ግን ያነሱ ያሉ በኢህአዴግ ቀመር በኢህአዴግ አካሄድ በእነሱ ፍሬም ለመፍታት ነው የተናገሩት ያሉ እና ህዝቡ አንስቷል የሚሉት ነገር ጭራሽ በዚህ መግለጫም የተነሳ ሆኖ አይታየኝም። እኔ የጠበቁት እንግዲህ ህዝቡ አለ፣ በአንድ በኩል ተቃዋሚዎች አሉ፣ ሲቪል ማህበረሰባት አሉ፣ ብዙ ብዙ በዚች ሀገር ባለድርሻዎች በበርካታ አሉ፣ የግል ሚዲያዎች አሉ። እነዚህ ሁሉ አነጋግረው ምን መፍትሄ ያሻል የሚለው ነገር ነው እኔ የጠበቁት እንጂ እንዲሁ እንደተለመደው እንግዲህ ስብሰባ እናደርጋለን ከህዝቡ ጋር ኮንፈረንስ እናደርጋለን ብለዋል። ይሄ የተለመደው 25 ዓመት ሙሉ በተከታታይ ሲደረግ የነበረውና ምንም ውጤትም ላመጣ ነገር ሆኖ ነው የሚታየኝ። አመቱን በሙሉ እኮ ካለፈው አመት ጀምሮ እስካሁን ድረስ ህዝቡ እስኪሰለቸው ድረስ ስብሰባዎችን አካሂደዋል። ግን ጠብ የሚል መፍትሄ የመጣ ሆኖ አይታየኝም እና መፍትሄውም ችግሩም አላነሱትም የሚል አስተያየት ነው ያለኝ።
እንግዲህ ቃል በቃል ያሉት መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባለ አኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ነው የሚለው። እርስዎ እያሉኝ ያሉት ግን ዋናውን ጉዳይ ወደ ጎን ትተውታል፣ በተለመደው የገዢው ፓርቲ አካሄድ እየቀጠሉ ነው።
ትክክል፣ እሱን ነው እያልኩ ያለሁት። ህዝቡ እኮ ከበቂ በላይ ተናግሯል። በኦሮሚያ ክልል ካለፈው ህዳር ጀምሮ ለአስር ወራት ያህል ሮቻችን መስጊዴ ይሰጣቸው የሚል ብዙ ጥያቄ አሁንም በአማራ ክልል በሌሎችም ባይገለጹም በአገሪቱ በሙሉ ነው ያለው ነገር። በትግራይም በእምባሰኔትም በሌሎች አካባቢዎች ጠይቋል። በደቡብ ጥያቄ አለው። በመላ አገሪቱ ያለው ጥያቄ የነጻነት ጥያቄ በጣም በጣም የአደግ ከፍተኛ የሙስና ጉዳይ መፍትሄ እንዲያገኝ በህግም ከፖለቲካም ከሁሉም ከህግም ጭምር መፍትሄ እንዲያገኝ ብልሹ አስተዳደር እንዲወገድ ዲሞክራሲ እንዲነግስ ፍትህ እንዲነግስ እና መሰረታዊ የሆኑ የዚች ሀገር ችግሮች ነው ህዝቡ እያነሳ ያለ። እነሱ ግን እነዚህን አልነኩም። ዋናዎቹን ችግሮች ትተው እንደተለመደው በዚህ በክራይሲስ አቢነት በብልሹ አስተዳደር እነዚህ ውጤቶች ናቸው መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርዓቱ አካሄድ ከዲሞክራሲ እጦት ከፍትህ እጦት ከነጻነት እጦት ነው እየተነሳ ያለው እና ከዚህ ጋር ጭራሽ የሚቀራረብ መፍትሄም ያመጣ አይመስለኝም።
የመንግስትን ስልጣን ካላግባብ ለግል ኑሮ መሰረት ለማድረግ የሚታየው ዝንባሌና ስህተት መታረምና መገታት እንዳለበት ያሳሰበው የኢህአዴግ ስራ አስፈጻሚ ኮሚቴ እርምጃዎች እንደሚወስድም ይፋ አድርጓል። እነዚህ እርምጃዎችና ፕሮግራሞች የካቢኔ ሹምሽርን ይጨምሩ ይሆን ወይ? አቶ ገብሩ ግምገማቸውን አካፍለውኛል። በክፍል 2 ዝግጅት መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንደር እናመሰግናለን። እኛም ቆየት ብለን የምናቀርበው ይሆናል። አቶ ገብሩ አስራት በኢትዮጵያ የካቢኔ ሹምሽር ሊኖር እንደሚችል ያምናሉ?
አዎ ሊኖር ይችላል።
አቶ ገብሩ ከቀጣዩ ዘገባ በኋላ የሚቀርቡ ይሆናል። እስከዚያው ለእናንተ ጥያቄ እናቅርብ። በተለይ አት ቪኦኤ አማሪክ ላይ እየተከታተላችሁን ያላችሁ ፌስቡክ፣ የኢህአዴግን መግለጫ እንዴት ታዩታላችሁ? አቶ ገብሩ ደግሞ አስቀድመው የተናገሩትንስ አስተያየቶቻችሁን አሁኑኑ አድርሱን፣ ለአየር እናበቃለን።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Wiki talama 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 Johnny na Gabina VOA. With Henok Fente and Mestaward Aragao.
የኢትዮጵያ የኦሎምፒክስ ቡድን ወደ ሀገሩ ተመልሷል። የተደረገለት አቀባበል አስመልክቶ ጽዮን ግርማ የቡድኑን አባላት አነጋግራለች። አቶ ቢልልኝ መቆያን ዛሬ በጋቢና አሳፍረናል። ከዚያ በፊት ግን ከኢትዮጵያዊው አትሌት ቀነኒሳ በቀለ እንስማ። ውጤቱ አጥጋቢ እንዳልሆነ ነው ማምሻውን የነገረን።
እንግዲህ ያው ውጤቱ ምን አስደሳች አይደለም። ከዚህ በፊት የዛሬ 1967ዎቹ አካባቢ ያው ሲመጣ የነበረው ውጤት ነው። አሁን ደግሞ እድገቱ አትሌቲክሱ ወደፊት ነው እየሄደ ያለው። ከዚህ በፊት 4 ወርቅ ምናምንም ተገኝቷል። ወደፊት መጨመር ሲገባ ያው ወደ ታች እየወረደ ነው፣ እያሽቆለቆለ ነው አለው። እውነት ለመናገር የተገኘው ውጤት አስደሳች ነው ማለት አይቻልም። ያው በጣም የወረደ ውጤት የተገኘበት ነው ብዬ ነው ሞት ወይም በበኩለ
ምክንያቱ ምንድን ነው ትላለህ ለዚህ?
ምክንያቱ አትሌቱም ትክክለኛ አትሌቶችን አሰልጥኖ ለብቃት የሚያደርስ አሰልጣኝ በቂ ብቁ አሰልጣኝ አለመኖሩም ይመስለኛል። ስመቀል የሆነ ስትራቴጂ ወጥቶ በስልጠናም ወጣቶቹም ከየክልሉም ካሉበት መልምሎ ትሬኒንግ እየሰጣቸው በየጊዜው ኢቫሉዌት እያደረጉ ዘመኑ በሚጠይቀው ለምሳሌ በአሁኑ ሰዓት ዘመናችን ላይ ያው ቴክኖሎጂዎች እያደጉ ነው አሉት። በዛ ዘመኑ የሚፈልገውን ነገር አፕግሬድ እያደረጉ አትሌቶቹንም በዘመናዊ መልክ ስልጠና እያደረጉ አለመቀጠላችን፣ እንደገና ደግሞ ይሄም ደግሞ ወደ ፌዴሬሽኑም አሰልጣኞች ብቻ ሳይሆን ፌዴሬሽኑም አካባቢ ቢመጣ ይሄንን በደንብ በትኩረት የሚሰራ ሙያተኛ ባለመኖሩ በደንብ ገምግሞ የሚያይ ለምን ውጤቱ አሽቆለቆለ? ለምን ሁሌኛ ተመሳሳይ ውጤት ብቻ እናስመዘግባለን? መጨመር አንችልም ወይ ብሎ ስትራቴጂ አውጥቶ በደንብ ጠንከር ያለ አስተዳደራዊ እርምጃ የሚወስድም ሰው በብቁ ባለመኖሩም ይመስለኛል በዚህ ሁኔታዎች።
እንግዲህ ቀነኒሳ፣ ይሄ የሪዮ ኦሎምፒክ መግቢያ አካባቢ ላይ ውዝግብ ካስነሱት ጉዳዮች አንዱ ያንተ ጉዳይ ነበረ። ትሳተፋለህ ተብሎ በወጣ በቀናት ውስጥ አትሳተፍም የሚል መግለጫ ወጥቶ እንግዲህ ሳትሳተፍ ቀርተሃል። እንደው በግልህ በዚህ ውድድር ላይ ብሳተፍ ኖሮ የተሻለ ውጤት አስመዘግብ ነበር ብለህ ታስባለህ?
ምንም በተለይ እኮ ምንም ጥርጥር የለውም። መቼት ያው ውጤት ምንም ያው ሰርቴሽም አንዳንድ ጊዜ ሊሳካም ላይሳካም ይችላል። ግን በታየው ውጤት በታየው ውድድር ላይ ምንም ጥያቄ የለውም። ኤሊድ ኪፕቾጌ ብዙ ጊዜ በማዕከለኛ ርቀት የምንተዋወቅ ሰዎች ነን። በተደጋጋሚም በዚህ ኦሎምፒክ ላይ እኔም ለመሳተፍ የፈለኩበት ያው ኦሎምፒክ እንደ ግል ሩጫ ሌላ የሚሆን ነገር አይደለም። ብዙ ጫናዎችን ብዙ ኃላፊነትን ወስደሽ ነው በዚህ ቦታ ላይ የምትቀርብና ሰው ለዛ ኃላፊነት እኮ ባካችሁ ብሎ በሚናገርበት ሰዓት እኮ የሆነ ነገር ቢተማመን ነው እንጂ በራሴ ባልተማመን እኔ ያንን ጥያቄም ሊያቀርብ አልችልም። ግን የታየው ውጤት ያው የታየው ውድድሩም ሲታይ ኤሊድ ኪፕቾጌ የሮጠው የ10 ሺ ሩጫ ነው ማለት ይቻላል። የመጨረሻውን 10 ሺ ነው 10 ኪሎ ሜትር ነው የተሮጠው እንጂ ከዛ በፊት የተሮጠው ፔስ በጣም ዝቅተኛ ቀዝቃዛ ፔስ ነበረ። ግን ከ30 በኋላ የሄደበት ያው ፈጣንና ፍጥነትን የሚጠይቅ እንትን ነው የተጠቀመው። ያንን ደግሞ በተለይም ትራክ ላይ ቆዩ በትራክ ስኬታማ የሆኑ አትሌቶች እንደዚህ አይነት ሩጫን መቋቋም እንደሚችሉ ያረጋገጠበትና ያሳመነው ነገር ነው። ስለዚህ ዛሬ ላይ ሆኜ አሁን ያንን መቆጨትም ያው አይቆጨኝም። ግን ለራስም ለሀገርም አንድ ጥሩ ነገር ማስመዝገብ ይችል ነበር።
በጣም አመሰግናለሁ ቀነኒሳ፣ እግዚአብሔር ይስጥልኝ።
አመሰግናለሁ።
ቀነኒሳንም ጽዮንንም እናመሰግናለን። ቀነኒሳ አስቀድሞ የተናገረውን ሁኔታ አስመልክቶ እስኪ እናንተ አትቪዮ አማሃሪክ ላይ በፌስቡክ የምትከታተሉን አስተያየቶቻችሁን ስጡን። ጽዮን ሌላም እንግዳ አነጋግረሻል?
አዎ አነጋግር ያለሁኝ እንግዲህ እና አስመልክቶ አቶ ቢሊልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊና የሪዮ ኦሎምፒክ ቴክኒካል ቡድን መሪ ናቸው። ዛሬ ማምሻውን ቡድኑን ይዘው ገብተዋል። አነጋግሬያቸው ነበረ። በጣም ጥሩ አቀባበል ነው የተደረገልን ብለዋል። እንደዚሁም ሲገቡ ከተሰጡ አስተያየቶች አንዱ ውድድሩ ላይ የተሳተፉ አትሌቶች ፊት ለፊት አልታዩም፣ እነ ጥሩነሽ ዲባባ ለምሳሌ አልነበሩም እዛ ዝግጅት ላይ ተብሎ ነበር። እሱን አንስቼላቸው ነበረ። ቀደም ብለው ገብተው ነው ሌላ ውድድር ስላላቸው ሌሎቹም እንደዚሁ ወደ ሌላ ውድድር ሄደው ነው አነስ ብለው የታዩት ብለዋል።
እንስማ።
የአሁኑ የሪዮ ኦሎምፒክ ካስተናገዳቸው ሁለት አበይት ዓለም አቀፍ ትኩረት ከሳቡ ሁለት ጉዳዮች አንዱ የሮቤል ኪሮስ በዋና ውድድር ያስገኘው ውጤትና የፈይሳል ሌሊሳ በውድድሩ ማጠናቀቂያ ላይ ያሳየው ምልክት ነው። እንደዚህ አይነት ይሄንን ነገር እንዴት ነው እርስዎ የሚያዩት?
እንግዲህ ሮቤል የውሃ ዋና ተወዳዳሪ ነው። እሱን ኦሎምፒክ ኮሚቴና የውሃ ዋና ፌዴሬሽኑ ነው ስለ እሱ መግለጽ ያለበት። ምክንያቱም እኛ ከኢትዮጵያ አትሌቲክስ ፌዴሬሽን ስራ ብቻ ነው የምንገልጸው። ስለዚህ በዛ መንገድ መልስ ቢያገኝ ነው የሚሻለው። ፕሮፐርሊ ተገቢ መልስ መስጠት ያለበት የውሃ ዋና ፌዴሬሽንና ኦሎምፒክ ኮሚቴ ነው። ሌላው ጋር ተያይዞ ያለው ነገር ያው የግል አመለካከት ነው። የእኛ መንግስትም ምንም አይነት ችግር እንደማይፈጠርበትም መግለጫ ጽፎ ነበር፣ ያው ባያችሁበት አግባብ። ስለዚህ ያው ይህንን በዛ መንገድ ነው መረዳት የሚቻለው ማለት ነው።
አዎ እንግዲህ መንግስት እንደሱ አትሌት ፈይሳ ሌሊሳ ወደ ኢትዮጵያ ቢመለስ ምንም ችግር እንደማይገጥመው፣ ሰዎች ሀሳባቸውን በነጻነት ማንጸባረቅ እንደሚችሉ መንግስት መግለጫ መስጠቱ ይታወሳል። ይህን መግለጫ ለእኛም ሰጥቶናል። ግን ይህንን ጥሪ ተቀብሎ አልተመለሰም ፈይሳ ሌሊሳ እና ይሄ እንደዚሁም ደግሞ በኦሎምፒክ ላይ የተቃውሞ ምልክት አሳይቷል እና ይሄ በአትሌቲክሱ ላይ የሚያሳድረው ተጽዕኖ ምንድን ነው? በጠቅላላ በሀገር ላይ የሚያመጣው ተጽዕኖ ምንድን ነው?
ያው እንግዲህ በኦሎምፒክ መርሁ የተለየ ምልክት ማሳየት አይፈቀድም፣ በአንቀጽም ላይ የተቀመጠ ነው። በወቅቱም የኢትዮጵያ ኦሎምፒክ ኮሚቴ ቺፍ ዲሚሽንም ኢንተርናሽናል ኦሎምፒክ ኮሚቴ ጋር በመነጋገር አትሌቱንም አናግረውታል። በወቅቱም ያው በሽልማት ስነ ስርዓቱ ላይ እንዲህ አይነት ምልክቶች ማሳየት እንደሌለበትና ተገቢ እንዳልሆነ በግልጽ ተነግሮታል። እኛም ደግሞ ያ ተገቢ ያለመሆኑን ገልጸናል እና አጠቃላይ በስፖርት መድረክ ውስጥ እንዲህ አይነት ነገሮች ተገቢ ያለመሆናቸውን ነው የሚገልጸው። ምክንያቱም ስፖርት ከማንኛውም ነገር ነጻ ነው። ተወዳድሮ መጀመሪያ መሳተፍ ነው፣ ከዛ ማሸነፍ ነው፣ ከዛ መሸነፍም ካለ በጸጋ መቀበል ነው እና ስለዚህ ወደፊት እንዲህ አይነት ነገሮች ተገቢ ያለመሆናቸውን ሌሎች አትሌቶቻችንም እንዲያውቁ ተገቢውን ትምህርት እንሰጣለን። የግል ፍላጎትን ማራመድ ከተቻለ በሌላ መድረክ ነው፣ ስፖርት መድረክ አለመሆኑን ነው የምረዳውም ገነዘውም እንደዛ ነው።
ፈይሳ ሌሊሳ ምን አይነት ውጤት ያስመዘገበ አትሌት ነበር? እንግዲህ ተመርጦ ነው ወደ ሪዮ የሄደው። በእርግጥ ግን እስቲ ስለ ፈይሳ አትሌት ስለ ብቃቱ ይንገሩን።
አይ እንግዲህ አጠቃላይ ማራቶን ላይ ያወዳደርናቸው አትሌቶች በጣም በርካታ ቁጥር ያላቸው ነበሩ። ፈይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ውድድሮች አሸናፊ የሆነ የተሻለ ውጤት ያለውም በተደጋጋሚ ሀገርን ሞክሎ የተወዳደረ አትሌት ነው። ስለዚህ የተመረጠውን በብቃቱና ባገኘው ውጤት
አጠቃላይ የኦሎምፒክ ውጤትን እንዴት ገመገማችሁት? የተገኘውን በሪዮ ኦሎምፒክ
እሱን አልገመገምንም። ምንድን ነው በነገው ዕለት አጠቃላይ ከአሰልጣኞች ጋር ቁጭ ብለን ገምግመን ተገቢውን የሆነ ለሚዲያ እና ለህዝባችን በሚቀጥሉት ቅዳሜና አርብ ላይ መግለጫ ይሰጣል። በነገው ዕለት በተገቢ መንገድ ገምግሞ ይሄ ጠንካራ ጎን ያለው፣ ይሄ ደካማ ጎን ያለው፣ ወደፊት ይሄ መደረግ አለበት የሚለውን በጋራ ገምግመን አቅጣጫ ለማስቀመጥ በነገው ዕለት ስለምንሰበሰብ እሱን ቀድመውን መግለጹ ተገቢ ላይሆን ይችላል። እሱን እንደደረሰን ግን መግለጽ ይቻላል።
በዛሬው ዕለት ቃለ ምልልስ የሰጡ አትሌቶችን ሰምተን ነበረ። አትሌት ቀነኒሳ በቀለ መግለጫ ሰጥቶ ሰምተን ነበር። እንደዚሁም ሌሎች አስተያየቶች ሲሰጡ አይተናል። እና በ31ኛው ኦሎምፒክ ላይ አስደንጋጭና አትሌቲክሱን ወደ ኋላ የመለሰ ውጤት ተመዝግቧል የሚሉ አስተያየቶች ተሰጥተዋል። ይሄንን እንዴት ያውታል እርስዎ?
እንግዲህ ያው የግል አስተያየት ነው የሚሆነው። የጋራ አጠቃላይ ወደ ኋላ መልሶታል፣ ወደፊት አራምዶታል የሚለውን ከአሰልጣኞችና ከነበረው አጠቃላይ ዝግጅት ከታቀደው ዕቅድ ጋር ገምግሞ በግልጽ መናገር ስለሚጠቅም ቀድሜ አሁን እንዲህ ነበረ፣ አስተያየቱ ጥሩ አልነበረም፣ ወደ ኋላ አልመጣም፣ ወደፊት ይወጣል የሚለውን ከነገ ግምገማችን በኋላ ኦፊሻሊ ልናሳውቅ ነው የሚሻለው።
በጣም አመሰግናለሁ ለዛሬ።
ታንክ ዩ ቻል።
እሺ
እንግዲህ በሪዮ ኦሊምፒክ ከሜዳሊያ ውጪ ብዙ ሰዎችን ያነጋገሩ እንደምታውቁት ዋናተኛው ሮቤል ኪሮስ አለ፣ ፈይሳ ሌሊሳም እንደዚሁ። ሁለቱም በድረገጽ ገንዘብ እያሰባሰቡ ነው። ጽዮን እዚህ ላይ ምንድን ነው ያለሽ መረጃ?
እንግዲህ አሁን ባለን መረጃ የፈይሳ ሌሊሳ የጎፈንድሚ ገጽ የሚያሳየው $124,861 መሰብሰቡን ነው። የእሱን ጉዳይ በተመለከተ ደግሞ የሕግ ምክር አገልግሎት ሊሰጡት የሄዱት ሰዎች እየመከርንበት ነው ብለውኛል። አነጋግሬያቸው ነበር። ከዛ በተጨማሪ ግን ሮቤል ኪሮስን አነጋግሬው ነበር። የጎፈንድሚ ላይም የከፈትኩት ፔጅ የኔ ነው ብሎኛል። በአሁኑ ሰዓት £155 ሰብስቧል። እሱንም ለምን እንደፈለገው ጠይቄው ነበረ።
ገንዳ እኔ ገንዳ አገሬ ላይ ኦሎምፒክን የያዘ ገንዳ እና የትሬኒንግ ማቴሪያሎች እስከ ሙሉ ነገሮች የምፈልገው እንዲሰራ እና እግዚአብሔር ፍቃዱ ከሆነ እነዛ ነገሮች ነው መመስራት እና እነዛ ነገሮች እንዲያገኛሉ ብዬ ነው ማሰብ። ግን ይህን ያለው ብዬ አስቤው አላውቅም። ምሩ
ምንድን ነው መስራት ያሰብከው?
መዋኛ ገንዳ ቀና በመዋኛ ገንዳ ስትሰሪ ቀብሮት መኖር ያለባቸው ነገሮች አሉ። የትሬኒንግ ማቴሪያሎች ምናምን እነሱ ነገሮች ነው ማሟላት ይፈለገው አገሬ ላይ እኔ ላይ ለእኔም ለሌላውም ትውልድ የሚጠቅም ማለት ነው።
ምን ያህል ይፈጃል ይሄ ፕሮጀክት?
ቢያንስ በጠቅላላ ከ70-80 ሚሊዮን ብር በላይ ይፈጃል።
All right, everybody out there, this is Gambino VOA.
Gambino VOA.
Everybody, guarda! Guarda! Mama!
እንግዲህ ሁሉንም ያሰቡትን ያሳካላችሁ እንላለን። አስተያየቶቻችሁ እየደረሱ ነው። አት ቪኦኤ አማሪክ ላይ አስቀድመን አቶ ገብሩ አስራት በኢትዮጵያ መንግስት የተሰጠውን መግለጫ አስመልክቶ የሰጡን ግምገማ አቅርበናል። የካቢኔ ሹምሽር ሊኖር እንደሚችልም ያምናሉ። አስተያየቶቻችሁን ላኩልን። አሁን ከአቶ ገብሩ እንስማ።
አዎ ሊኖር ይችላል። እንግዲህ ከአነጋገሩ ይሄ ነው እየተባለ ያለው ከታችም ከመሀልም ከላይም ጋቱ ብዙ ሲያቀርቡ ቆይቷል። ይሄ ሙስና ስትሉ የታችኛውን እንዲሁ እየደበደባችሁ እያሰራችሁ ነው ያለችን ከላይ ያለው ከፍተኛ ዋናው አንኳር ሙስና ተነጋም የሚል ህዝብ ሲያነሳ ቆይቷል። ይሄን ነገር አለ ብሎ ለማስመሰል የተወሰኑ ሰለባ ሊሆኑ ይችላሉ። በዚህ ጉዳይ የተወሰኑ የካቢኔ አባላትም የስራ አስፈጻሚ አባላትም የማዕከላዊ ኮሚቴ አባላትም ሰለባ ሊሆኑ ይችላሉ። ግን ችግሩን የሚፈታ አይደለም ነው እያልኩ ያለሁት። ምክንያቱም የችግሩ እምብርት እኮ እያሉት ያለው ነው ይሄ አቤታዊ ዲሞክራሲ በማለት እኛ ልማታዊ ነን፣ ዲሞክራሲያዊ መንግስት ልማታዊና ዲሞክራሲያዊ ነን የሚሉት ልማታዊም አይደሉም ዲሞክራሲያዊም አይደሉም። ይሄ በሌለበት ነው እኮ እየተነገረ ያለው። እዛ ላይ ነው ያለው ችግር እንጂ ልማታዊ መንግስት ነው መፍትሄ የሚያመጣው ካሉ ብቻቸውን እየረጡ ብቻቸውን መፍትሄ ለመምጣት ነው እየጣሉ ያሉት ማለት ነው። ይሄ ደግሞ ጭራሽ ለውጥ ሊሆን አይችልም። ከሌሎች ጋር በመወያየት በመነጋገር ከሌሎች ድርጅቶችም ተቃዋሚ ድርጅቶችም የሆኑ በዚች ሀገር ያገባናል ሁሉ ተነጋግረው መፍትሄ የሚያመጡበት ጉዳይ ነው። እዛ ነው ላይ የደረሰው ጉዳይ እንጂ እንዲሁ የአደግ በሚያስቀምጠው አቅጣጫ ነገሮች ይፈታሉ ብሎ ማሰብ ሞኝ ግንኙነትም የዋህነትም ነውና ከዚህ የተነሳ መስዋዕት ሊሆን የሚችል ግን ሰዎች ይኖራሉ ብዬ ገምታለሁ። ሁሉ ጊዜ የሚደረጉ ክስተቶች የፖለቲካው እንድንታም አላቸው። ስለሆነም ሙስናማ ማጥራት ቢፈልግ ምሮ ነፃ ፍርድ ቤት፣ ነፃ መመጫ ቦርድ፣ ነፃ የኮሚሽን፣ ነፃ ፖሊስ፣ ነፃ አስተዳደር ሲኖር ነው ሙስና መዋጋት የሚቻለው እንጂ በዚህ ማዕቀፍ የሚፈታ ነገር የለም። አንድ የተነከረ ጉልበት ያለው ጉልበት የሌለውን ያጠቃበት የሚችል ሁኔታ ነው የሚፈጠረው ይመስለሚታይ።
ስለዚህ ሊወሰዱ የሚችሉት እርምጃዎችም በትክክል ይሄንን አሁን እነሱ ያሉትን የኪራይ ሰብሳቢነት ወይም ስልጣንን ያላግባብ የመጠቀምን አዝማሚያ የሚገታ ሳይሆን ፖለቲካዊ ሊሆን ይችላል ነው እያሉኝ ያሉት?
በትክክል እንግዲህ እዚህ ላይ ግልጽ መሆን ያለበት ሙስናም ብልሹ አስተዳደርም እነሱ እንደሚሉት ኪራይ ሰብሳቢነትም ቢሆን ምንጫቸው ሌላ ነው። ከበስተጀርባ ያለ ጉዳይ ነው። አፈናው ነው ምንጫቸው። ነጻነት መከልከል ነው ምንጫቸው። በስርዓቱ ውስጥ ያሉ ፍትህ ማጣት፣ የመንግስት አወቃቀሩ ራሱ ስራ አስፈጻሚውን ሊቆጣጠረው በማይችል መንገድ መደራጀቱ፣ የአንድ ፓርቲ አምባገነንነት መንገሱ፣ የአንድ ፓርቲ ፓርላማ ነው ያለው፣ የአንድ ፓርቲ ስራ አስፈጻሚ ነው ያለው፣ ሌሎችም ናቸው ያሉ እንጂ እዚህ ላይ ነው ያለው። በዚህ አካባቢ ለውጥ ካልተደረገ ጋዜጦች መረጃን ለህዝቡ መስጠት ካልቻሉ፣ ሲቪል ማህበረሰባት የሚሰማቸውን መቃወም ካልቻሉ፣ ተቃዋሚ ፖለቲካ ፓርቲዎች ሀሳባቸውን መግለጽ ካልቻሉ፣ በጨለማ ውስጥ ሆኖ ይህን ሙስና የመዋጋት ጉዳይ አድርጌ ነው ማለው። ጨለማ ውስጥ ሆኖ ብርሃንን ከልክሎ በጨለማ ውስጥ ሆኖ ችግርን ለማየት መሞከር እንዳድርጌ ነው ማየው። እና ዋናው ጉዳይ ላይ መስማማት እስካልተደረሰ ድረስ፣ ዋናው ጉዳይ ላይ መልስ ለመስጠት እስካልተቻለ ድረስ ይሄ የቆየው መንገድ ብዙ ጊዜ እኮ እንደዚያ ተደርጓል። ላለፉት 25 ዓመታት ከስራ አስፈጻሚም የማባረር የማስወገድ የማሰር ከሚኒስትሮችም እንዲሁ የማሰር የማስወገድ ይሄ ሲካሄድ ቆይቷል። ህዝቡ የማነሳው ጥያቄዎችም እነሱ በሚፈልጉት ይህን እናደርጋለን ነገር ሲባል ይህን ግን ዋናው ምንጩ ላይ ዋናው ምክንያቱ ላይ ንግግር መደረግ አለበት ነው የምለው።
እንግዲህ መንግስትና ድርጅታችን ችግሩን በማንም አያሳብብም ብሏል መግለጫው። አቶ ገብሩ ለምሳሌ በዚህ ችግር ምክንያት እንግዲህ ስልጣንን የመንግስት ስልጣንን ለግል በማዋል ችግር ምክንያት ማለታቸው ነው የተፈጠረውን አደጋ መሰረታዊ መንስኤዎች በሌላ በማንም ሳያሳብብ በመንግስትና በድርጅት ማዕቀፍ ለማስተካከል የሚያስችል እንቅስቃሴ ጀምሯል ነው ያለው መግለጫው። እንቅስቃሴው በአዲሱ የበጀት አመት መጀመሪያ ላይ በሚጠበቁ የለውጥ ፕሮግራሞች ተጠናክሮ ተግባራዊ መደረግ ጀምራልም ይላልና ችግሩን አምነው መቀበሉ ድርጅቱ ወይም መንግስት እና የለውጥ ርምጃዎችን ቀርጸንም በአዲሱ አመት መጀመሪያ ተግባራዊ ማድረግ እንጀምራለን ማለቱ እንደ አንድ አዎንታዊ ነገር አይታይም ወይ?
ዝም ብሎ ድፍን ካለ ነገር ይሄን ተግባራዊ አደርጋለሁ ማለቱ ትንሽ ርምጃ ሊሆን ይችላል፣ ግን መሰረቱ አለካም ነው ቆምል። አሁን ያሉትም ጭምር ያነበብኩም ጭምር ምንድነው ያለ ያሉ ይሄ ችግር እኮ የሻቢያ ችግር፣ ይሄ ችግር እኮ የውጭ ኃይሎች፣ የጠባቦች፣ የትምክተኞች፣ ይሄ በሙሉ እነሱ ክፍል የሚሰጣቸው የእነዚህ ችግር ነው እያሉ እኮ በሬዲዮም በጋዜጣም በሁሉ የሚነገረው እኮ ይሄ ነው። የራሳችን ችግር ብለውም እስካሁን ድረስ አልተናገሩም። ከአሁን በፊት እንዲህ ብለው ነበር፣ በራሳችን ብለው ነበር፣ ኋላ ደግሞ አይደለም ችግሩን ፈተነዋል የሚል ነገር አነሱ። አሁን ደግሞ የራሳችን ችግር ነው እያሉ ነው። ከውጭ ያለው የሻቢያ ፕሮፓጋንዳ ይሄና ህዝብ አንቀሳቅሷል ካሉ አንድም ህዝቡን መስደብ ነው። ውጭ ያሉ ይበላቸው ግንቦት ሰባትም ኦነግም እነዚህም ይህን ያህል እንቅስቃሴ ከፈጠሩ የመንግስት ኢህአዴግ የሚባለው ነገር የለም ማለት ነው። ከዚህም በላይ እንዳልኩ ይህን ህዝብ መናቅም ጭምር ነው የሚያሳየው። ህዝቡ መሰረታዊ የሆኑ ጥያቄዎችን አንስቶ ሲያቀርብ በውጭ ተመርተሃል ማለት መቶ ሺዎቹ ሚሊዮኖች ህዝቦች በሀገሪቱ አጠቃላይ ሚሊዮኖች ህዝቦች በውጭ ተገዝተዋል የሚል ይሄ ችግሩን በሌላ ማላከክ የችግሩንም ዋና መሰረት ለማየት ያለመሞከር አድርጌ ነው ማየውና
አቶ ገብሩ የሰጡትን አስተያየት ሙሉን በድረገጻችን ማግኘት ትችላላችሁ። በፌስቡክ ሳም አቶ ገብሩ ያለው ትክክል ነው፣ ፍትህና ነጻነት መሰረታዊ ጥያቄ ነው ብሏል። አቡ ሂክማ ደግሞ ህዝቡ የሚፈልገው ነጻነት ነው ብሏል። እናመሰግናለን አቡ። ሮቤልን ደግሞ ተነሳሽነት በጣም ጥሩ ነው በርታ ያለው ቶፊቅ ድንፋ ነው፣ እናመሰግናለን። ጀማል መሐመድ ደግሞ ሰበቡ ሙስና ነው ሲል የኢትዮጵያን ሁኔታ ገልጿል። ዝግጅታችን አበቃ። ስናስተናግድ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው መልካም ምሽት።